ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በማሰማት እንጀምራለን። አድማጮቻችን በመጽሐፍት ዓለም ዝግጅታችን የተለያዩ ታሪካዊ መጽሐፍትን አቅርበናል። በተለይ የ1928 ዓ.ም የፋሽስት ጣሊያንን ወረራ አስመልክቶ በቼክ ተወላጁ በአዶልፍ ፓርለሳክ ተደርሶ በተጫነ ጆብሬ መኮንን የተተረጎመውን የሀበሻ ጀብዱና በስዊድናዊው ዶክተር ሃራልድ ናይስትሮም ተደርሶ በዶክተር ገበየው ተፈሪና በደሳለኝ ዓለሙ የተተረጎመውን የተደበቀው ማስታወሻ ኢትዮጵያውያን ለነጻነት ያደረጉትን የጀግንነት ተጋድሎና የከፈሉትን ከባድ መስዋዕትነት ቁልጭ አድርጎ አቅርቦልናል። ይህንኑ የፋሽስት ጣሊያንን የግፍ ወረራ አስመልክቶ በኩባዊው ኮሎኔል አሌሃንድሮ ዴል ቫይ ተደርሶ በተስፋዬ መኮንን ባይለየኝ የተተረጎመውን ቀይ አንበሳ መጽሐፍ ትረካ ሰኞ ግንቦት 28 ቀን የምንጀምር መሆኑን ከወዲሁ እንገልጻለን። ለዛሬ ካቤ ጉበኛ አንድ ለናቱ መጽሐፍ ትረካ ክፍል 18 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና። በኢትዮጵያ የኢንተርኔት አገልግሎት መታፈኑን አስመልክቶ ድንበር የለሽ የጋዜጠኞች ድርጅት ድርጊቱን በማውገዝ መግለጫ አውጥቷል። አገዛዙ የወሰደው እርምጃ ህዝብ መረጃ ለማግኘት ያለውን መብት የሚጋፋና በህዝብ የፕሬስ ነጻነት ላይ የተጋረጠ አደጋ ነው ብሎታል። ከቀናት በኋላ ያገዛዙ ባለስልጣኖች የታፈነው የሶሻል ሚዲያ ብቻ እንጂ የኢንተርኔት አገልግሎት አይደለም በማለት ቀደም ብሎ የተሰጠውን ዘገባ ለማስተባበል ሞክረዋል። ይሁን እንጂ የኢንተርኔት አገልግሎት መቋረጡን ከተለያዩ ምንጮች ከተገኙ መረጃዎች መረዳት ተችሏል። የአፍሪካ ህብረት መናኸሪያ መስሪያ ቤት የሆነችው አገር በወያኔ አምባገነን አገዛዝ ስትሰቃይ የአፍሪካ መሪዎች በየስብሰባዎቻቸው እያዩ እንደላይ የሆነው ቃል ለመተንፈስ የማይፈልጉበት ምክንያት ምንም አያስደንቅም በማለት አንድ የደቡብ አፍሪካ ምሁር ገልጸዋል። ምሁሩ የአፍሪካ ህብረት ዓላማ ከሚያደርጋቸው ጉዳዮች መካከል አንዱ ነጻነትና ፍትህ መሆኑ ግልጽ ሲሆን የህብረቱ መናኸሪያ አገር ለዚህ ተምሳሌት መሆን ነበረባት ካሉ በኋላ ኢትዮጵያና አፍሪካ እያደጉ ነው ከሚለው መዝሙር ባሻገር የወያኔ አገዛዝ ምን ያህል አምባገነን መሆኑን መረዳት አለብን። የህዝብ መብት መከበር የእድገት ጠላት ነው፣ ነጻነት ከተጠበቀ እድገት ይጓተታል ይጫጫል በሚል አጉል ፈሊጥ የሚቃወመውን ሁሉ እያፈነና እየገደለ ያለ፣ ፈተና ይሰረቃል በሚል አስቂኝ ምክንያት የኢንተርኔት አገልግሎትን ሙሉ በሙሉ የሚዘጋ ጨካኝ አገዛዝ መሆኑን መረዳት ያስፈልጋል ብለዋል። ሌሎች የአፍሪካ መሪዎች በግብዝነት አይተው እንዳላዩ የሚሆኑት ራሳቸውን በተመሳሳይ መልኩ በአገራቸው ህዝባቸውን በጥይት የሚቆሉ አምባገነኖች በመሆናቸው ነው ካሉ በኋላ የአፍሪካ ህብረት ስብሰባዎችና መድረኮች የጋራ ግብዝነት መስተናገጃ ሆነዋል ብለዋል። በመጨረሻም ኢትዮጵያ ለአፍሪካ ሀገሮች ማዕከልና ተምሳሌት ልትሆን የምትችለው በታሪካዊነቷ ብቻ ሳይሆን ለህዝቧ በምትሰጠው ነጻነትና የመብት መረጋገጥ በመሆኑ ህዝቡ ይህን ጉዳይ እንዲጨብጥ ብዙ ጥረት መደረግ አለበት በሚል መልእክት አስተላልፈዋል። የቻይና ኩባንያዎች የወያኔ አገዛዝ ባለስልጣኖች ሸሪክ በመሆኑ የኢትዮጵያን ኢኮኖሚ እየተቆጣጠሩት መሆኑ የሚታወቅ ሲሆን ባለፉት 2 አስርተ ዓመታት ውስጥ ብቻ ከ4 ቢሊዮን ዶላር በላይ የሚገመት መዋለ ንዋይ በማፍሰስ በተለያዩ የስራ መስኮች ላይ ተሰማርተዋል። ይህን ያህል ገንዘብ አውጥተው በየመስኮቹ ስራ አገኙ የተባሉት ኢትዮጵያውያን ቁጥር 111 ሺህ ብቻ ነው ተብሏል። ቻይና ይህን ያህል ወጪ አውጥታ የተለያዩ ስራዎችን የምታካሂደው በአንድ በኩል የጥሬ ሀብት፣ በሌላ በኩል ደግሞ ለሸቀጦቿ ገበያ ለማግኘት ሲሆን በሙስና የተጨማለቁት የወያኔ ባለስልጣኖች በይፋ የማይታወቅ በርካታ ገንዘብ እንደዘረፉም ይታወቃል። ለተወሰነ ጊዜ በአንጻራዊ ጸጥታ በሰፈነበት በሰሜን ካሜሩን 2 አጥፍቶ ጠፊዎች ባፈነዱት ፈንጅ 11 ሰዎች የሞቱ መሆናቸው ሲገለጥ በርካቶች አካል ጉዳት የደረሰባቸው መሆኑ ታውቋል። ከቆሰሉት መካከል 15ቱ ወደ ሆስፒታል ተወስደው እርዳታ እንደሚደረግላቸውም ታውቋል። ቦምቡን ያፈነዱት ሁለት ሴቶች ሲሆኑ ከአንድ ቀን በፊት ከናይጄሪያ ወደ ካሜሩን የገቡ መሆናቸውም ታውቋል። ሐሙስ ግንቦት 24 ቀን በማሊ ቲምቡክቱ በተባለችው ታሪካዊ ከተማ አጠገብ በሚገኘው የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል የጦር ሰፈር የፈረንሳይ ወታደሮች በሰፈሩበት አማጽያን በሞርታር እና በመድፍ ባካሄዱት ጥቃት በርከት ያሉ የፈረንሳይ ወታደሮች የተገደሉ መሆናቸው ታውቋል። ፈረንሳይ በማሊ 1600 ወታደሮች ያሏት ሲሆን ከሌሎች የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል አባላት ጋር እንቅስቃሴያቸውን በማስተባበር ላይ ይገኛሉ። የደቡብ አፍሪካ መንግስት በስደተኞች ላይ ጠበቅ ያለ ፖሊሲ ተግባራዊ እንደሚያደርግ ተገለጸ። የሀገር ውስጥ ጉዳይ ሚኒስትር ለጋዜጠኞች በሰጡት መግለጫ ህዝቡ በስደተኞች ላይ ከፍተኛ ጥላቻ እያሳየ መንግስት በስደተኞች ላይ እንደበፊቱ ልቅ ሊሆን አይችልም ብለዋል። አፍሪካውያን ካንዱ ሀገር ወደ ሌላ ለመዘዋወር ቪዛ እንዳይጠይቁ የአፍሪካ ህብረት የደረሰው ስምምነትና የወሰነው ውሳኔ እንደታቀደው በ2010 ደቡብ አፍሪካ ተግባራዊ ሊደረግ እንደማይችል ገልጸው እንደበፊቱ ስደተኛ በአገር ውስጥ አለምንም ገደብ እንዲገባ የሚፈቀድለት ከሆነ የአገሬው ህዝብ ያምጻል ብለዋል። ሚኒስትሯ በወሰን አካባቢዎች ቁጥጥሩ እንዲጨምር የሚደረግ መሆኑን ገልጸው በሙስና እውነተኛ ያልሆነ ጋብቻ በማድረግ የሚያጭበረብሩትም ላይ እርምጃ ለመውሰድ ታቅዷል ብለዋል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል። የሰገደላት ውበቱን ያችን የቃል መሳይ ሞቶ ከተማት ቴዎድሮስ ቆሞ ስቃይ ዋላለ አይ የወደቀላት ውበቱን ያችን የቃል መሳይ ሞቶ ከተማት ቴዎድሮስ ቆሞ ስቃይ ዋላለ አይ jekna safatana kabana 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 swabi swabi swabana kabri yesiwa kanyu sarana
ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ለናፍ ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ህይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ንጻነት ህይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ። ክፍል 18
አጠቅብሎ ፈረስ ካሳ ብሎ ስም አርባር ቢሸበራል ኢየሩሳሌም እኔ ማዩ ቱርክባይ የምሸሽ ፈረስ አባት አጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ቱርክባይ የምሸሽ።
በስም አብ ወልድ ወመንፈስ ቅዱስ አሐዱ አምላክ። ይድረስ ተክቡር አባቴ ተደጃዝማች ጎሹ መስፍነ ጎጃም። የጻፉልኝ ደብዳቤ ደርሶኝ አንብቤዋለሁ። ተመገረም ጋር ሽፍታነህ አገር ታጠፋለህ ስለሚሉት አይደለሁም፣ እወጋሃለሁ ለሚሉት ግን በልጅነቴ በትህትና ተመለመን በቀር ምንም ሳልበድሎት ድንጋይ ተሸክሜ ምህረት አልለምኖትም። እኔን ይዘው ለመቅጣት እርግጠኛ ሆነው እያሉ መልእክተኞችን ይዘው ማሰሮ ለምን እንደሚጠቅም ለመረዳት አስቸግሮኛል። ሁሉንም ነገር ቀደም ብዬ የገለጽኩሎት ስለሆነ አሁን እንደገና ብዙ ነገር ብጽፍሎ ምንም ፍሬ የለው። እኔ ልጆ ተርሶ የተሻለ የማስብ መሆኔን እንዲያውቁት መልእክተኞቹን ተዚህ ደብዳቤ ጋር መልሼ ልኬሎታለሁ። ስለ ጦርነቱ ግን እጠብቆታለሁ። ለተገፋ ይርዳ። ጣቆሳ አለፋ ሳይሆን በገላጣው የደምቢያ ሜዳ ላይ እጠብቆታለሁ። እግዚአብሔር የፈለገውን ይስራ። አክባሪ ልጆ ደጃች ካሳ። ደጃዝማች ጎሹና ደጃዝማች ካሳ በዚህ ሁኔታ ላይ ተካረው እንደተቀመጡ ራሳሪና ደጃች ብሩጎሹ የተለመደ ጠባቸውን ስለቀጠሉ ብሩጎሹ ከአባቱ ተለይቶ ካሊ ጋር ጦርነቱን ቀጠለ። ደጃች ካሳም በቋራም ባለፋም እየተዘዋወሩ ቁጥሩ በጣም ቀንሶ የነበረ ወታደራቸውን አደራጁና ወደ ደምቢያ ሄደው ጉራምባ በተባለው ገላጣ ሜዳ ላይ ሰፈሩ። እጅግ ብዙ የሆነው የደጃች ጎሹ ጦር በጣቁስ አርጎ እየተልመጠመጠ ጣና ጠግ ለጠግ አልፎ ጎርጎራን ወደ ቀኝ ወመተው አቋርጦ ጉራምባ ጠግ እንደደረሰ የደጃች ካሳ ሰራዊት ድንኳኖች ለጥ ካለው ሜዳ ላይ ኩችች ብለው ሲታዩ የደጃች ጎሹ ወታደር ሁሉ ማፌዝና መሳቅ ጀመረ። ደጃች ጎሹ ራሳቸው እንኳ እንግዲህ ይህ እብደት ነው የሚባል ጀግንነት አሉ ይባላል። አንድ እድለ ቢስ አዝማሪ ብቻ በዚህ ጥፋ ብሎት እየተሳደበ ስለገጠመው የስድብ ግጥም በግጥሙም ሳይሆን በራሱ ፍርድ በዱላ ሊሞት ቻለ እንጂ በዚያ ጊዜ በቀረርት ፉከራ በደጃች ካሳ ላይ የተገጠመው የንገት ግጥም ራሱ አንድ መጽሐፍ ይሆን ነበር። የደጃች ጎሹ ጦር ጉራምባ የደረሰለት ያ ሁልቆ መሳፍርት የሌለው የሚመስል የደጃች ጎሹ ጦርና በጣም ትንሽ የሆነው የደጃች ካሳ ጦር ማዶ ለማዶ ሰፍሮ አደረ። ደጃዝማች ካሳን ከልቡ የሚወድ አንድ ሰው ባንድ ጉብታ ላይ ቆሞ ሁለቱን የጦር ሰፈሮች ቢመለከት የደጃች ካሳ ወታደሮች ጥቂት ጥንቋኖች ጥግለ ጥጉችች ብለው ተተክለው ሲያይና ያን ሁሉ ጦር ለበቅጠም የቆረጡ ጥቂት ወታደሮች በእነሱ ውስጥ መኖራቸውን ሲያስብ እንባውን ለመግታት ባልቻለ ነበር። የኢየሩሳሌምን እስራኤሎች ሳይሆን የኢትዮጵያን እስራኤሎች ለማዳን የተመረጠው የበግረኛ ሳይሆን የፍየል እረኛ የተባለው ትንሹ ዳዊት ባለበገናው ትሁቱ ዳዊት ከባዕድ ጎልያድ ጋር ሳይሆን ካሳደገው ጎልያድ ጋር ለመግጠም ከእግዚአብሔር እምነት ከቆራጥነትና ከጀግንነት በቀር ሌላ መመኪያ አልነበረውም። የደጃች ካሳ ጦር ድንኳኖች እንደ ወታደሮቻቸው በፍቅር የተዋሃዱ ይመስል ባለቃቸው ዙሪያ ክበብ ብለው ለመሞት እንደቆረጡት ወታደሮች እነሱም አለቃቸው የሆነውን ድንኳን ክበብ ባርገው ቆመው ሲታዩ ያሳዝኑ ነበር። በበነጋው ጦርነቱ ከመጀመሩ በፊት ደጃች ጎሹ አስረው ያቆዩአቸውን የደጃች ካሳ መልእክተኞች ወደ ድንኳናቸው አስጠርተው ያን እብድ ጌታችሁን ለወጋ አመጥቼ ነበር፣ ለኔ አቅመህን ልከሳየው እንዳባትነቴ ሆዴራራልህ፣ ስለዚህ ላለፈው ድፍረትህ ምሬሃለሁና አሁን እጅህን ስጥ፣ እጅን በእጄ እንዳታስቆርጠኝ፣ እንደ ልጅ አርጌ አሳደግኩ ለአንድ ቁም ነገር እንድትውል ብዬ እንጂ በእብድነትህ በከንቱ እንድትሞት አይደለም በሉት ብለው ወደ ደጃች ካሳ ላኳቸው። ደጃች ጎሹ ይህን ሲሉ ከልባቸው ጭምር ነበር። የደጃች ካሳን ጦር ድንኳኖች እያሻገሩ ሲያዩ በቁጥር በማነሳቸው ብቻ ሳይሆን ባተካከላቸው አንድ የሚያሳዝን ስሜት ፈጥረውባቸው ነበር። እነ ደጃች ካሳ ግን ከድንኳኖች ይልቅ በድንኳኖች ውስጥ ያሉትን እሳቶች ስለሚያዩ ፍርሃትም ሆነ ሐዘን በሆዳቸው ውስጥ አልገባም። ደጃዝማች ካሳ የደጃች ጎሹን መልእክት እንደሰሙ ለራሳቸው ያልቅሱ ብለው ተናገሩ። ጥቂት ቆዩና ጥሩምባና መለከት አስነፉ። በዚያም ወታደሮቻቸውን አሰልፈው ወደ ደጃች ጎሹ የጦር ሰፈር ገሰገሱ። ወደ ሰፈሩ ሊደርሱ ግድም አንድ ጊዜ ወታደሩን አስቆሙና እስተቻላችሁ ድረስ ደጃች ጎሹን ሳትጎዷቸው ለመማረክ ሞክሩ፣ ልወቅሳቸው እንጂ ልገላቸው አልፈልግም አሉ። ወዲያው ጦርነቱ ተጀምሮ እውነትም የእርስ በርስ ፍጅት በዚያ ምንም መጠለያ በሌለበት ሜዳ ላይ ከሁለቱም አቅጣጫ የደንቢያ የጣቁሳና ያለፋ ብቻ ሳይሆን የፍርቃና የእንፍራዝ ጥምብ አሞራ እንዲሁም ጅብና ቀበሮ ሊፈጀው ያልቻለ ሬሳ ቀኑን ሙሉ ሲረግፍ ዋለ። ከጠዋት ያነሳ እርስ በርሱ ተዘናንቆ ሲተላለቅ ከዋለ በኋላ ፀሐይ ልትጠልቅ ተቃርባ ቀዝቃዛ ነፋስ በላብ የቀለጡትን ፊቶች ማብረር ሲጀምር በጀግንነት ተወዳዳሪ ከመሆን በላይ በቁጥር ብዛት የተዋጡት የደጃች ካሳ ወታደሮች ማፈግፈግ ጀመሩ። ደጃች ካሳ በዚህ ጊዜ እንዳንበሳ ጮሁና ጎራዳቸውን መዘው ወታደሮቻቸውን ከገሰጹ በኋላ ወደ ጠላት ጦር መሃል ዘለው ጥልቅ ሲሉ ወታደሮቻቸው ፊቱን ማዞር የጀመረው ሁሉ በቁልቁለት ቦታ ላይ እንደሚወርድ የውሃ ሙላት በአንድ መስመር ተጨፍቅቆ የደጃች ጎሹን ጦር ከመሃሉ ሲሰነጠቀው የብዛቱ ግርማ እንዳይደፈር አርጎት የቆየው የደጃች ጎሹ ጦር መመሰቃቀል ጀመረ። ደጃች ጎሹም በታላቅ ድፍረት በመካከሉ ሆነው ሲዋጉና ሲያዋጉ የደጃች ካሳን ትዕዛዝ ለማስታወስ ሁኔታው ካልፈቀደላቸው ወታደሮች አንዱ በጥይት ከፈረሳቸው ላይ ገለበጣቸው። እሳቸው ሲወድቁ ቅጽበት ሳይቆይ ግማሹ ወታደር ፊቱን ወደ ጎጃም መልሶ ሽሽቱን ሲቀጥል ግማሹ ከነ መሳሪያው ለደጃች ካሳ አምኖ ገባ። ደጃዝማች ካሳም የጠላትን ጦር መሪ መውደቅና ድሉ የእሳቸው መሆኑን እንዳወቁ ደጃች ጎሹ ወደ ወደቁበት ሄዱ። ደጃች ጎሹ ከወደቁበት ማንም ሳያነሳቸው ተጋድመው ሲጠራሞቱ ደጃዝማች ካሳ በርከክ ብለው አባቴ አባቴ እኔ ልውደቅሎት እያሉ አንገታቸውን ይዘው አነሷቸው። ደጃዝማች ካሳን እግዚአብሔር በዚህ ዓለም ላይ ሳትደሰት ኑረህ ሞት ሲላቸው ከሚገባ በላይ ርኅሩህ አደረጋቸው። ይህ ርህራሄ ወደ ጭካኔ ሲለወጥ ደግሞ የዚያኑ ያህል ነበር። ደጃች ኮሹ ነፍሳቸውን በትክክል ያውቁ ስለነበር በደጃዝማች ካሳ እጅ እንደተደገፉ እኔ በእስራኤል ውደቅ እንጂ አንተማ ምን በሰራህ? ማረኝ ልጄ በድያለሁ። እግዚአብሔር እንጂ አንተ አልጣልከኝም። ማረኝ ልጄ። አሁን ባስቀይምህም ቀድሞ ምን ያህል ወድህ እንደነበር ታውቃለህና ማረኝ አሉ እያቃሰቱ። እኔንም ይማሩኝ አባቴ፣ ሌላ መንገድ ስላልነበረኝ ነው። እንዳይመቱ እንኳ ትእዛዝ ሰጥቼ ነበር፣ ግን የጦርነቱ ክብደት ይህን አይነቱን ትእዛዝ የሚያስፈጽም ስላልነበረ እንዲህ ያለ ነገር ደረሰ። ይማሩኝ አባቴ አሉ ደጃች ካሳ። አንተ ማረኝ እንጂ እኔንማ ምን በደልከኝ? ይቅር ስለ እግዚአብሔር ብለው ሌላ ንግግር ሳይደግሙ ለእርቅ ቀጠሮ እንደነበራቸው ሁሉ እርቃቸውን ፈጽመው ግጥም አሉ። ደጃዝማች ካሳም የደጃች ጎሹን ሬሳ አስነስተው ወደ ሌላው በኩል ለማለፍ አንድ ሁለት ጊዜ እንደተራመዱ ሬሳና ቁስለኛ ከተደራረበበት ቦታ ጥቂት ለየት ብሎ በወርቅና በብር የተጎረጎረ ለምድና አረንጓዴ አብደላ ከኒ የለበሰ ሬሳ ወድቆ አዩ። በጦርነት ላይ በወደቀ የሬሳና የቁስለኛ ማዕት መካከል እየዘለሉ ማርከው እንደማያውቁ ለጦርነቱ እንግዳ እንደሆኑ ሁሉ ሰውነታቸው ስቅጥጥ እያለ ወደ ሬሳው ሲቀርቡ ከጥጉ ጦርምና የአንበሳ ጎፈር ፈንጠር ብሎ ወድቆ ጋሻው ግን በሬሳው ግራ እጅ ግርር ብሎ እንደተያዘ አዩ። ጠመንጃን ግን የደጃች ካሳ ወታደር አይቶ ይለቃል ማለት ተረት ስለሆነ ከአንድ ሬሳ ወይም ቆስለኛ ጥግ ጠመንጃና ዝናር አይታይም። ደጃዝማች ካሳ ሬሳውን በእጃቸው ገልበጥ አድርገው ፊተ ገጡን ሲያዩ እኒያ ታላቅ ወዳጃቸው ፊት አውራሪ ነጋ ሆነው አገኟቸው። እረ ወዳጄን እርሶም ኑረዋል? አይ ጦርነት እንዴት አሰቃቂ ነገር ነህ! ደጃዝማችንስ እልካቸው ገደላቸው። እርሶን ደግሞ ያ የማይለወጠው ቁም ነገሮ እንጂ ምን ነበረቦ? ብለው ወደ የሚሄዱበት አቅጣጫ ሳይለዩ ወደሚያጅቧቸው ጋሻ ጃግሬዎች ዘወር ብለው ወታደር ጥሩና ይህን ሬሳ አስነሱ ሲሉ አዘዙ። ደጃዝማች ካሳ በዚህ ቀን ከፍተኛ ድል ስላገኙ አንድ ተጨማሪ ደስታ ነበር። ነገር ግን ሁለት ወዳጆቻቸው በባላጋራነት መተውባቸው በሳቸው እጅ ስለወደቁ በበነጋው ሲያስፎክሩ ሲያስቀራሩና ሲያዘፍኑ በመዋል ፈንታ ማቾችን ለማስቀበር ቆመው በሁለቱ አይኖቻቸው መንታ መንታውን የእንባ ጎርፍ ሲያመነጩት ዋሉ። በእንባው ማፍሰስ በጣም የረዷቸውም እንደሳቸው በደጃች ጎሹ ቤት ያደጉት ቀኛዝማች እንግዳ ነበሩ። ደጃዝማች ካሳ በተለይ የፊት አውራሪ ነጋ ክርስቲያናዊ ባህሪ ትዝ ሲላቸው አሁንም የሞቱት እንደ ደጃች ጎሹ ካሳን ላሸንፍ ብለው በመነሳት ሳይሆን በማዕረግና በክብር ያሳደጓቸውን የሚወዷቸውን ጌታቸውን በክፉ ቀን አልከዳም በማለት መሆኑ ትዝ ሲላቸው እንባቸው ሊቆምላቸው አልቻለም። የደጃች ጎሹ ፍቅርም ቢሆን ከልባቸው ሊፋቅ የሚችል አልነበረም። ደጃች ጎሹ ሞት ጠርቷቸው ባይወልዷቸውም ልጃቸው ከሆኑት ከደጃች ካሳ ጋር ጦርነት ለመግጠም ይነሱ እንጂ ካሳን ለመግደል ጨርሶ ሐሳብ አልነበራቸውም። ጦርነቱ ሊጀምር ጥቂት ቀደም ብለው ደጃዝማች ካሳ እንዳዘዙት ሁሉ እሳቸውም ይህን እብድ እንድመክረው ያዙልኝ እንጂ እንዳገሉብኝ ብለው ነበር። ጦርነቱ በተፋፋመና በዚህም በዚያም ሰው እንደ ቅጠል በሚረግፍበት ጊዜ ሁለቱም ደጃዝማቾች በቃላቸው ይጽኑ አይጽኑ ግን እግዚአብሔር ብቻ ነው የሚያውቀው። ያም ሆነ ይህ ለደጃዝማች ጎሹና ለፊት አውራሪ ነጋ ከደጃዝማች ካሳ የበለጠ እንባ ያፈሰሰላቸው ሰው የለም። ይህንን ያዩ የደምቢያ አልቃሾችም እስቲዩት ይህን ሰው ልማድን ሲያፈርስ ለገደለው ጠላት ደምን እንባ ሲያለቅስ ታውና አንተ ሰዎች አትንኩት ይህን ሰው እሱ ነው ገዳዩ ገሎም የሚያለቅሰው እያሉ አስለቀሱ ይባላል። ምዕራፍ 28 ፍርሃት ያዋሃዳቸው ጠላቶች። የደብረታቦር ከተማ በራስ አሊ አለመኖር ጭር ብሎ የቆየውን ያህል ሰሞኑን ውካታና ግርግር በስቶበት ይታይ ነበር። እጅግ ብዙ ወታደር በከተማው ሲተራመስ ይገኛል። ራስ አሊ ደጃች ጎሹን ለሞት ወደ ደምቢያ ለመላክ ብሩጎሹን ለማሳደድ ወደ ጎጃም ሄደው ቆይተው ካሳ አሁን የሰሩትን ጉድ ሰምተው ከተመለሱ በኋላ ልባቸውን ያቆሰላቸውንና ፍርሃት እየፈጠሩባቸው የሄዱባቸውን የልጅ ባል ባላንጣ ደጃች ማች ካሳን ለማስወጋት ጦር ያዘጋጁ ነበር። የራሳቸው ወታደር ወደ ጎጃም ዘምቶ በመቆየቱ ብዙ የሞተባቸው ከመሆኑም በላይ በሙሉ በመንገድ ተዳክሞና ውጊያ ሰልችቶ ስለነበር ከታረቋቸው ጠላታቸው ከደጃች ቤ ጋር በመላላክ ከወቤ ሰራዊት ብዙ ወታደር ተልኮላቸው ነበር። ራሳሊ ለደጃች ቤ የጻፉትም ደብዳቤ የሚከተለው ነበር። ይድረስ ተክቡር ወዳጃችን ደጃዝማች ቤ መስፍነ ሰሜን ወትግሬ እንደምን ሰንብተዋል? እኛ በእግዚአብሔር ቸርነት ደህና ነን። እንደሚያውቁት ሁሉ ያን ካሳ የሚባል ወንበዴ ሰው ያደረግነው መስሎን ብዙ ውለታ ሰርተንለት ነበር። ባለፈው ጊዜ የተከበሩና የተፈሩ እናታችንን ወቅቶ ቢማርክ ነገሩን በእርቅ እንዲወሰን አደረግን። ከዚያ በኋላ በየጊዜው ስንጠራው ከሚመጣበት አሻፈረኝ የሚልበት ጊዜ ይበልጣል። እኛም እንታገሰው እያል አስረን ልናስቀረው ስንችል አንዳንድ ጊዜ አሰኝቶት ሲመጣ እየመለስ እንሰደው ነበር። ወታደሮቻችንን እየወጋ በሚመልስበት ጊዜ እንኳ ነገሩን በትዕግስት ተመያዝ አላቋረጥንም። በደጃች ጎሹ ላይ ያደረሰውን ነገርም ሰምተውታል። አሁን ግን ተነጭራሹም ሁላችንንም ለማጥፋት ጦሩን በማደራጀት ላይ ነው። ሐሳቡም ሁላችንንም ድል አርጎ የኢትዮጵያን ከፍተኛ ስልጣን በእጁ ለማድረግ መሆኑን እቴጌን በማረከ ጊዜ በትዕቢት ገልጾታል። ይሁን በዴ ለጊዜው ዋጋ ባይኖረውም ይህች ባቄላ ታደረች አትቆረጠምም እንደሚባለው ነገ ተነገ ወዲያ የሁላችንም አስጊ ባላንጣ ሊሆን ስለሚችል ታሁኑ አንድ ነገር ልናደርግ ይገባናል። እንደሚያውቁት ወደ ጎጃም ሄደን ተተመለስን ጊዜው በጣም ቅርብ በመሆኑና ወታደሮቻችንም ስለተዳከሙ ይህን በሁላችን ላይ የሚፎክር ሽፍታ ለማጥፋት የወታደር እርዳታ እንዲልኩልን አደራ እንላለን። ሰላም እግዚአብሔር ተሁላችን ጋር ይሁን። ራሳሪ ራሳቸውን እንደ ንጉስ ይቆጥሩ ስለነበር ንጉስ እንዳይሉ እየፈሩ ሌላ እንዳይሉ እየኮሩ ለማተማቸው ሌላ መግለጫ ሳይኖረው ቆይተዋል። ደጃች ቤ ራሳሊን አለመውደዳቸው ባያጠራጥርም የመንገስ ፍላጎታቸው ወሰንና ማገጃ የሌለው ሰው በመሆናቸው እንደ ካሳ ያለ አስጊ ሰው ሲነሳ ከማንም ጋር ሆነው እሱን ለመውጋት ፈቃደኛ ነበሩና የራሳሊን ጥያቄ ተቀብለው ብዙ መኮንኖችና ወታደሮች ወደ ደብረ ታቦር ልከው ነበር። አንድ ቀን ጧት የራሳሊ ጦር ከሰሜን ከመጣለት ጦር ጋር ሆኖ ወደ ደምቢያ ለመዝመት እንደተነሳ ራሳሊ በዚያ የሚያምር ነጭ ፈረሳቸው ላይ ሆነው በወታደሩ መሃል በመዘዋወር የወታደሩን ሁኔታ ተመለከቱ። ራሳሊ ሲያያቸው እጅግ የሚያስደነግጡ መካከለኛ ቁመት ያላቸው የሰውነታቸውና የልብሳቸው ንጽህና እጅግ ደስ የሚል ሰው ነበሩ። ለዘወትሩም ያው ነበሩና በዚህ ቀንም ተራ ነጭ ልብስ ብቻ ለብሰው ይታዩ ነበር። ፈረስ አቀማመጣቸው ለፈረሰኛነት የተፈጠሩ ሰው መሆናቸውን ያሳይ ነበር። ራሳሊ በጠቅላላው ያያቸው ሁሉ ታላቅ መኮንን ብሎ ሊገምታቸውና ሊወዳቸው የሚያስችል የተፈጠረ ግርማና ውበት ያላቸው ሰው ነበሩ። ከዚህ ላይ ያ የውሸትነትና ታጋሽነት ሲጨመር ካሊ በላይ ሰው አለ ብሎ ማንንም ሊያምን አይችልም ነበር። ራሳሊ ወታደሩን ጎብኝተው እንደጨረሱ ወደኛ መከረኛ ወደ ደጃዝማች ካሳለም ይዘምተው ጦር አዝማች ሆኑትን ሁለት የስሜን ሁለት የራሳቸው ደጃዝማቾች ጠርተው እንግዲህ ይህን ሁሉ ጦር ይዛችሁ ዘምታችሁ ያን ወስላታውን በደይዛችሁ ታላመጣችሁ ወንዶች ተብላችሁ ልትጠሩ አይገባችሁም አሉ። ቋራ ቢገባም ተከታትለን መያዝ እንጂ እሱን ሳንይዝ ፊታችንን ብንመልስ መቀበያችን ስቅላት ይሁን አሉ ደጃች በለው። አሁን ሳንይዘው ከቀረንማ ተሰው ዘር አልተፈጠርንም ማለት ነው አሉ ደጃች ብሩ አሊጋስ። በምንም ሁኔታ ይሁን አሁን አንድ ነገር ሳታደርጉ ከምትመለሱ ብትሞቱ ይሻላችኋል አሉ ራሳሊ። ከዚያም የሚቆነጠነጠውን ፈረሳቸውን ዘወር አድርገው ግራ ቀኙን ባይናቸው ቃኙትና በሉ ይቅናችሁ ብለው ወደ ግቢያቸው የፈረሳቸውን ፊት ሲያዞሩ ወታደር ፉከራውንና ቀረርቶውን እያደባለቀው ፈረሰኛውና እግረኛው ተዘብራርቆ እየተተረማመሰ ጉዞ ጀመረ። በመንገዱ ላይ የተነሳው አባራ ኃይለኛ አውሎ ነፋስ እንጂ የሰውና የከብት እግር ያስነሳው አይመስልም ነበር። ይህ ከሁለት ኃይለኛ መሳፍንት ሰራዊት የተውጣጣው ጦር በሚያልፍበት መንገድ ጥግ የሚኖር ህዝብ የሰራዊቱን ብዛትና ለውጊያና ለዝርፊያ የተጠማ በሚያስመስለው አስፈሪ ሁኔታ መገስገሱን ሲያይ አይደምቢያ ክርስቲያኑን አገር እንደዚህ ምን ፈረደበት ይል ነበር። የራሳሊና የደጃቹ ቤጦር ባንድ ላይ ሆኖ መጠነኛ ሰራዊታቸውን ለመደምሰስ እንደተነሳባቸው የሰሙት ደጃች ካሳም ግማሹ ባለፈው ጊዜ ከቱርክ ጋር ሲዋጉ አልቆ ግማሹ ከነግራዝማች በሪውን ጋር በሳቸው ላይ ስላመጸ ራሳቸው በሽተውት ቁጥሩ በጣም የቀነሰ ወታደራቸው ደጃዝማች ጎሹ ምርኮ በተገኙት ወታደሮች በከፊል ቢተካም ይህን አነስተኛ ቁጥር ያለው ወታደር ይዞ ከዚህ በአራት ደጃዝማቾች ከሚመራ ብዙ ጦር ጋር በደንቢያ ሜዳዎች ላይ እንዲገጥም ማድረግ ከቱርኮች ጋር በተደረገው ውጊያ ላይ የተፈጸመውን የመሰለ ስህተት እንዲደገም አውቆ መግባት መሆኑን ስላልዘነጉት የውጊያ እቅዳቸውን ለመለወጥ ቆረጡ። ከደጃች ጎሹ ጋር በተዋጉበት ጊዜ እግዚአብሔር ከሳቸው ጋር ቢሆን እንጂ ሊሸነፉ እንደነበረም አረሱትም። ስለዚህ ደምቢያ ላይ ሆነው የሚመጣባቸውን ጦር በመጠባበቅ ፈንታ ያለፋና ያቸፈር በዚያውም የበጌ ምድርና የጎጃም ድንበሮች መካለያ ወደ ሆነው ደንገልበር ወደ ተባለው ጫካማና ወጣ ገባ ቦታ ሄደው መሸጉ። ደንገልበር ራሱ ደንጎርጓራ ባባሎ ቦንበላ በጋምቢሎ በንኮይ ባርጋግፎ በሌሎችም ቆላ ቀመስ በሆኑ ቦታዎች በሚበቅሉ እንጨቶች የተሸፈነ ወደ ምስራቅ ጥቂት ወረድ ሲሉ ከጣና ሐይቅ ወደ ምዕራብ በኩል ዱር ለዱር ለበሱን አቋርጦ ለመሄድ ከፈለጉ ቆላ የሚያደርስ ወደ ደቡብ በኩል ወደ ጎጃም ለመሽሎክ የሚያስችል የተፈጥሮ ምሽግነት ያለው ቦታ ነበር። ሽፍታ ባገር ጨርሶ ጠፋ በሚባልበት ጊዜ እንኳን ደንገልበር ሻንቲበር ግብግብትና ሳንካራበር ላይ ነጋዴ ሳይቀማባቸው ወይም ሳይቀረጥባቸው ቀረ የሚባልበት ጊዜ ነበር ለማለት አይቻለም። የዚህም ቦታ አካባቢ ሸለቆዎችና ጉድባዎች ታላላቆቹን ዛፎች እንኳን ሳይቀር ቆጥረው የሚያቆጥ ደጃች ካሳ በዚህ ቦታ ላይ ሰፍረው ሲተባበቁ የራሳሪና የደጃሽ ውቤ ጦር ደረሰ። የቦታው ሁኔታ ለደጃሽ ካሳ ጦር ጥቅምን ለጠላታቸው ጦር ጉዳትን ሊያስከትል የሚችልባቸው ምክንያቶች ነበሩት። ከምክንያቶች አንዱም ለፈረሰኛ ጦር በጭራሽ ምቹ አለመሆኑ ነው። የራሳሪ ጦር በጣም የሚታወቀው በፈረሰኞች ተዋጊዎቹ ሲሆን በደንገልበር አካባቢ በፈረስ መዋጋት በራስ እንደመቀለጥ የሚቆጠር ነበር። ከሁሉ በፊት በቁጥቋጦዎቹና በትንንሾቹ ዛፎች መተፋፈግ ምክንያት በፈረስ ይቅርና በእግር እንኳን ቦታውን የለመደው ሰው ካልሆነ በቀር ፈጠን ብሎ ለመራመድ አይችልም ነበር። የደጃዝማች ካሳ ወታደሮች አብዛኛዎቹ ይህንንም ሆነ ይህን የመሰሉትን ሌሎች ቦታዎች በጣም የለመዱ ከመሆናቸው በላይ ደጃዝማች ካሳ መሰንበቻውን በዚያ ሲቆዩ ወታደሮቻቸውን እያሰለፉ ወደየአቅጣጫው በመውሰድ በየሸለቆው በየዱሩ እንዴት እየተሽለኮለኩ ማጥቃት እንደሚችሉ፣ ጎድጓዳውን እንዴት እንደሚራመዱ፣ ጨርቅ ይዘው በማስቸገር የታወቁትን እንደ ቀንጠጥፋ ያሉ ሾሃምና ጠፍራም እንጨቶች እንዴት ሳይጠጉ ማለፍ እንዳለባቸው፣ ማፈግፈግ ሲያልፈልግ ለማለፍ የሚያስችሉትን በሮች፣ አጋጣሚ ሆኖ ቢበታተኑ መልሰው መገናኘት የሚችሉባቸውን ቦታዎች ያሳዩና ያስተምሩ ነበር። ስለዚህ የነራስ አሊ ጦር ወደ ደጃዝማች ካሳ ምሽግ ሲቀርብ ደጃች ካሳ ባለፉት ጊዜዎች እንዳደረጉት ሁሉ ከናሽከሮቻቸው በረው በጠላቶቻቸው መካከል አልተቆሰቆሱም። እንዲያውም ጎበዝ፣ ዛሬ ቦታው የኛ ስለሆነ ድሉም የኛ መሆኑን አትጠራጠሩ፣ ብቻ የዛሬው ጦርነታችን የቀድሞ አይነት አይደለም፣ ዛሬ የሻንቀላ አይነት ውጊያ ነው የምናደርገው። ሻንቀላ ሲዋጋ እንደምታውቁት በየቁጥቋጦው ተሸጉጦ በተኮሰው ጥይት ቁጥር ሰው ለመጣል መሞከር ነው። ዛሬስ ያኔ ኢድሪስን ባገኘሁት ኖሮ፣ ኢድሪስ እኮ ባስፈለገው ቀን በአምስት ጥይት አምስት ሰው ይገላል። ብቻ አምስቱንም ጥይት የሚተኩስ በአምስት ቁጥቋጦዎች ስር ሆኖ ነው። አንድ ጥይት ተኩሶ አንድ ጠላት በገደለበት ቁጥቋጦ ስር ቢሞት ሁለተኛ ጥይት አይተኩስም። ገና ጥይቱ ሲፈነዳ እሱም አብሮ ይበርና የተኮሰው ጥይት ወደ ጠላቱ ሰውነት ሲገባ እሱም ወደ ሌላ ቁጥቋጦ ስር ገብቶ ይገኛል። ብዙ ቀን ለምንድን ነው በአንድ ቦታ ላይ ሆነ የማትታኮሰው ስለው፣ ጥሩ አይደለም፣ ጠላት የጥይት ብልጭታ ያይና ይመታል። በተለይ በጨለማ ጊዜ ጥይት ተተኮሱ በኋላ ተዚያ አለፍ ባለ ማለት እንኩ በጥይት በሉኝ ብሎ ደረትን ገልብጦ ለጠላት እንደመስጠት የሚቆጠር ነው ይል ነበር። አሁን ወደ ዋናው ነገር ልመለስና ዛሬ ጦርነት የምንጀምረው በጠመንጃ ብቻ ነው። ተበታትነህ በየቁጥቋጦው ተሻጠና በየፈረስ ላይ ወዳለው እያነጣጠርክ በለው። ሽሽት ባታበዙም ኢድሪስ እንዳለው ሁሉ ያላችሁበት ቦታ በጠላት ሊታይ ሲሆን ወደ ሌላው ዱር አለፍ እያላችሁ ተዋጉ። እኔ ካሳ አንዱን ደጃዝማች በመጣል ጦርነቱን እባርክላችኋለሁ፣ እስከዚያ ግን አንድ ጥይት እንዳትተኩሱ አሉ ደጃዝማች ካሳ። የጠላት ጦር እየተኮሰ እየፎከረና እያቅራራ ሲቀርብ ብቻቸውን በምሽጉ ፊት ለፊት ባለች አንዲት ችፍግ ያለች ዱር ውስጥ አድፍጠው የቆዩት ደጃች ካሳ ጠጠር እግሩን ዝምብና ትንኝ መላ አካሉን እየወጋጋው በሚቁነጠነጥ ሰንጋ ፈረስ ላይ ሆነው የሚያንጸባርቅ ለምድ ለብሰው የአንበሳ ጎፈር በራሳቸው አድርገው በብዙ ወታደሮች መካከል ወደሚታዩት ወደ ደጃች በለው አነጣጥረው ሲስቡ፣ ከደጃች ካሳ በኩል በራሳቸው በካሳ እጅ በተተኮሰችው የመጀመሪያ ጥይት ታላቅ ተስፋ የተደረገባቸው የመጀመሪያው ደጃዝማች ከፈረሳቸው ተገለበጡ። ደጃዝማች ካሳ የደጃች በለውን መውደቅ ሲያዩ በቅጽበት ካደፈጡበት ተነስተው ወረዳቸውን መዘው እያብለጨለጩ ወደ ወታደሮቻቸው ዞሩና፣ ባርኬላችኋለሁና ሁላችሁም እንደኔ አንዳንዱን ጣሉ፣ ሲሉ ሁሉም በያደፈጠበታ ነጣጥሮ ወደ ቆየው አላማው ሲተኩስ ማን ማንን እንደመታ ሳይታወቅ ከራሳሊ ሰራዊት በኩል ብዙ ሰው ወደቀ። የነራስ አሊ ጦርም በቀላሉ የደረሰበት ጉዳት ስለተሰማው ፈረሰኛው ከፈረሱ ይወረደ እግረኛውም እየተከፈለ ጥግ ጥግ በመያዝ መተኮስ ጀመረ። በሁለቱም በኩል ከፍተኛ ጀግንነት ባለበት ሁኔታ ጦርነቱ ሲካሄድ ቆየ። ግን አስቀድመው ምቹን ቦታ ይዘው የቆዩትና ድፍረት ለተሞላበት ውጊያ ለማደኞች የሆኑት የደጃች ካሳ አሽከሮች በነራስ አሊ ጦር ላይ ከባድ ጉዳት አደረሱ። ከደጃች ካሳ በኩልም ብዙ ሰዎች ሞቱ። ይሁን እንጂ የነራስ አሊ ጦር ከሚጠብቀው እጅግ የከበደ ጉዳት ስለደረሰበት መንፈሱ ወደቀና ስነ ስርዓት በጎደለው መልክ ማፈግፈግ ጀመረ። በዚህ ጊዜ ሁኔታውን የተረዱት ቀኛዝማች እንግዳና ቀኛዝማች ገብርዬ ጠግ ለጠግ አድፍጠው የነራስ አሊን ሰው በጥይት ይለቅሙ ከነበሩበት የደጃች ካሳን ትዕዛዝ እንኳን ሳይጠብቁ እየፎከሩ ተነሱና መንፈሱ ወደ ወደቀው የጠላት ጦር ሲሮጡ በጠመንጃ ብቻ በተካሄደው ጦርነት ምክንያት ለመዋጋት ሳይችል አድፍጦ ሲጎመጅ የዋለው የደጃች ካሳ ጦር ጋሻ ያዥ ወታደር የእንግዳንና የገብርዬን ምሳሌነት ተከትሎ ቅጥ ያጣ ሽሽት ወደ ጀመረው ጠላት በሩጫ ጋለበ። ደጃዝማች ብሩ አሊጋስ ጓደኛቸው ደጃች በለው ይህን ሁሉ ጉድ ሳያዩ ከመጀመሪያው ሲወድቁ የራሳቸው ሸሽቶ ማምለጥ በነራስ አሊ ፊት የሞት ሞት እንደሚሆንባቸው አሰቡትና ወራዳቸው መዘው እያብለጨለጩ ወደ ቀኛዝማች ገብርዬ ለመጋለብ የተቸገረ ፈረሳቸውን ለማስጋለብ ሲያስገድዱት በተኳሽነት እነ ኢድሪስ እንኳ ተጠጉ አንደርስበትም ብለው የመሰከሩለት ቀኛዝማች ገብርዬ ልክ ያንበሳው ጎፈር ክፈፍ ካለበት ስር መሃል ግንባራቸውን በጥይት ሰነጠቀው። መንፈሱ የወደቀውን ሰራዊት ለማበረታታት ሞክረው የነበሩት ደጃዝማች ብሩ በዚህ ሁኔታ ሲወድቁ የራስ አሊ ሰራዊት ከሞት ካመለጡት ሁለት ደጃዝማቾች እስከ ወታደሩ ድረስ መንፈሱ ጨርሶ ስለሞተ ሸሽቶ ለማምለጥ የቻለው አውጭኝ እግሬውን ሲነካው፣ ያልቻለው ጠመንጃውን ጦር ጋሻውን እየጣለ ድንጋይ በመሸከም ምሕረት ይለምን ጀመር። ምዕራፍ 29 ዘመነ መሳፍንት በቃ ደህና ሰንበት። አንዱን ሲሰሙት ያፈዛል፣ አንዱን ሲሰሙት ያደነዝዛል የሚለውን የአባቶች ምሳሌ እርስ በርሳቸው ተከፋፍለው ያን ሁሉ ኃይልና ጀግንነት የአገራቸው ማድከሚያ ላደረጉት መስፍኖቻችን ብንሰጠው ተስማሚ ነው። ራስ አሊ በጀግንነታቸው ከማንኛውም ጀግና ከተባለ መስፍን በምንም የማያንሱ ከመሆናቸው በላይ የቆየ የቤተሰብ አቋም ከሁሉ በላይ አስቀምጧቸው ነበር። ከዚህም በላይ እግዚአብሔር ሲፈጥራቸው ለዚህ ቦታ ተስማሚ አድርጎ የሰራቸው ይመስሉ ነበር። ደጃዝማች ካሳ ያን ሁሉ ድል እያገኙ ቢታዩም ደንዳናው ራስ አሊ ካሳን በጣም ያስቸግረኝ ይሆናል እንጂ ያሸንፈኛል ብለው በምንም ሁኔታ አላሰቡ። ከሁሉም የሚገርመው ደጃች ካሳ ደጃች ጎሹን ድል ካደረጉ በኋላ እባኮን አርፈው ይቀመጡ፣ እኔንም ተወዳጅ ጠላቴ ጋር አያዋጉኝ፣ ራስዎም በሰላም ይኖሩ፣ አላስኖርና በራሴ ዓላማ አላስኬድም ካሉኝ ግን እኔም እስከ መጨረሻው ተመታገል በቀር ሌላ ምርጫ አይኖረኝም ብለው ቢልኩባቸው ከጆሮአቸው ሳያንጠለጥሉ የራሳቸውንና የደጃች ቤን ጦር ከላኩባቸው በኋላ ይህ ጦርም እብድ የያዘው በሶ ሆኖ መቅረቱን ሲያዩ በራሳቸው ካላቸው እምነት ጥቂት ፈቀቅ አለ ማለታቸው ነው። ራስ አሊ በዚህ እምነታቸው ጸንተው እንደተቀመጡ ደጃዝማች ካሳም እጅግ ሳይገልጹት የቆየ ዋና ዓላማቸው ከግቡ የሚያደርሱበት ጊዜ መቃረቡን ተገንዝበውት ነበር። በቸንከር ቤተ ክርስቲያን ካዩት እልቂት ጀምሮ አሁን እስካሉበት ጊዜ ድረስ በየጊዜውና በየቦታው ከንቱ በሆነ የእርስ በርስ ጦርነት ሲጎርፍ ያዩት የኢትዮጵያውያን ደም እባክና አቁመኝ እያለ ሲጠራቸው ተሰማቸው። ኢትዮጵያ ምድር በየወሰኖቹ እንደ ሰው አፋውቶ በሚያሳዝን ድምጽ እሪ የጎበዝ ያለህ ኑ በጠላት ተመረገጥ አድኑኝ የካፋ ያለህ ድረሱልኝ ሲል ተሰማቸው። ኢትዮጵያ ህዝብ የመንፈስ ጥንካሬ ሃይማኖትና ጨዋነት ወደቅ ወደቅ ናካሳ ቶሎ ደርሳንሳን እያሉ በመጮህ ለመውደቅ ሲፍገመገሙ ታዩአቸው። በጠቅላላውም እጆቿን ወደ እግዚአብሔር ዘርግታ በስዕል ያዩአት ኢትዮጵያ ከባድ መከራ ያሰቃያትና ሌላ ተጨማሪ መከራ ሊደርስባት ተቃርቦ በታላቅ ጭንቀት አድኑኝ እያለች የምትጮህ እናቱና ታየቻቸው። ለአዳኝነት የተመረጡት ተጠሪም ራሳቸው መሆናቸው ተሰማቸው። ደጃዝማች ካሳ ከራስ አሊና ከደጃችቤ የተላከባቸውን ጦር ድል በመቱበት የደንገል በር ምሽግ ጥቂት ቀኖች ከቆዩ በኋላ እዚያ ወጥተው ከደንቢያ ሜዳዎች ባንዱ ላይ ድንኳኖቻቸውን አስተክለው ነበር። አንድ ቀን በደረቅ ረፋድ ላይ በድንኳናቸው ውስጥ ጋደም አሉ። እንቅልፍ አልወሰዳቸውም ነበር። አይኖቻቸው ግን ገርበብ ብለው ልክ እንቅልፍ እንደወሰዳቸው ሆነው ይታዩ ነበር። ህልም ይባል ራእይ አይታወቅም። ተነስ ካሳ፣ ለምን ትጋደማለህ? ለእረፍት ለእንቅልፍ አልተፈጠርህም። ተነስ፣ ወደ ደብረ ታቦር ገስግስ። ተነስ፣ ወደ ሰሜን ወደ ጎጃም ገስግስ። ተነስ፣ ወደ ወሎ ወደ ሸዋ ገስግስ። ኢትዮጵያን ለመከፋፈል በየቦታው የተሰራውን ጠባብ ምሽግ አፍርስ። አሊ የለም፣ ውቤ የለም፣ ብሩ የለም፣ ኃይለ መለኮት የለም፣ እነ ወርቂት የሉም። ኢትዮጵያ እንድትኖር እነዚህ አለመኖር አለባቸው። እነሱ ካሉ ኢትዮጵያ የምትባል አገር የለችም። በጌ ምድር፣ ጎጃም፣ ወሎ፣ ሸዋ፣ ትግሬ የሚባሉ ቁርጥራጭ የምድር ክፍሎች ተአረብና ተቱርክ ብቻቸውን ለመመከት የማይችሉ ብቻ ብቻቸውን ተከብረውና ታፍረው ተሻሽለውና አድገው ለመገኘት የማይችሉ እርስ በርሳቸው ተመፋጀት የማይመለሱ አሁን ባላቸው ስም ወይም በአዲስ ስም ሲጠሩ የሚችሉ ቀበሌዎች ይኖራሉ። ግን አሉ አይባልም። ኢትዮጵያም ተስሟና ከናቅሟ ትሞታለች። ተነስ፣ በነፍሷ ድረስ የሚል ድምፅ በጆሮ ጥላቸው ባረቀባቸው። ከተኙበት ብድግ ብለው ለባበሱና እንግዳንና ገብርዬን ወደ ድንኳናቸው አስጠሩ። ቀኛዝማች እንግዳና ቀኛዝማች ገብርዬ ወደ ደጃች ካሳ ድንኳን ገብተው እጅ እየነሱ ሲቆሙ ቆጭ በሉ እንጂ አሉ ደጃዝማች ካሳ። ሁለቱ ቀኛዝማቾች በደጃች ካሳ ፊት ለፊት ተቀመጡ። ሁሉም ለጥቂት ጊዜ ጸጥ ብለው እንደቆዩ እንግዲህ የማያቋርጥ ጦርነት መጀመራችን ነው አሉ ደጃች ካሳ። መጀመር ወይስ መጨረስ? አሉ ቀኛዝማች እንግዳ። መጀመር አሉኮ፣ አለ ቀኛዝማች ገብርዬ። እንዴት ነው የምንጀምረው? አሉ ቀኛዝማች እንግዳ። እስካሁን ጭፍራ እንጂ ያለቃ እኮ አላቸነፍንም፣ አሉ ደጃች ካሳ። እቴጌስ? አሉ ቀኛዝማች እንግዳ። አይ ያንተ ነገር። እነ ደጃች ጎሹስ? አሉ ቀኛዝማች እንግዳ። እነሱ ሁሉ ጭፍራ ናቸው። ተራሳሊ ተልከው መጥተው አይደል የሞቱት? ሁሉም ጭፍራ ነው፣ አሉ ደጃዝማች ካሳ። እንግዲህ ወደ ዋናው ንዝመታ፣ አሉ ቀኛዝማች እንግዳ። እንግዲህማ ሁሉንም ልክ ሳናስገባው ምን ማረፍ አለ? አለ ቀኛዝማች ገብርዬ። ተመዝመታችን በፊት በሰላም ስልጣኑን ይልቀቁ ብዬ ለራስ አሊ ለመላክ አስቤ ነበር። ምን ይመስላችኋል? አሉ ደጃዝማች ካሳ። እንግዲያው ጊዜ ማሳለፍና ለነሱም የመደርጃ ጊዜ መስጠት ነው እንጂ እሽም አይሉ፣ አለ ቀኛዝማች ገብርዬ። እኔ ቢደረጅ ምን ቸገረኝ? ያው ስናያቸው የኖሩ ወታደሮቹን አይደለም ያጠራቅም፣ የሰማይ መላእክት መጥተው አይሰለፉለት፣ አሉ ደጃዝማች ካሳ። መደርጀቱስ አያሰጋንም፣ ብቻ ግን ጦር ተቀብሎና አስፈርዶ መግጠሙ ስለሚሻል እሺ ስለማይሉ ቢታወቅም ቢላክባቸው አይከፋም። እኛም ብንሆን ትንሽ የረፍት ጊዜ ስናገኝ ወታደሮች ለማበርከት እንችላለን፣ አሉ ቀኛዝማች እንግዳ። እነተን ነው ግድ የለም ሳናስጨርስ ማንንም መንካት አይገባንም አሉ ደጃች ካሳ። ከዚያም ደጃች ካሳ ከውጭ ታላቅ ጥላ ሲዘው ምግብ የሚያስበሉትን ወይዘሮ ተዋበችን አስጠሩና ወይዘሮ ተዋበች ወደ ድንኳኑ ሲገቡ ቀኛዝማች እንግዳና ቀኛዝማች ገብርዬ ከተቀመጡበት ብድግ ብድግ ይያሉ ቆሙ። በግዜር በግዜር አሉ ወይዘሮ ተዋበች ወደ ደጃዝማች ካሳ አለፍ ይያሉ። ወይዘሮ ተዋበች የወይዛዝርን ሰልፋዳ ቀሚስ በጭራሽ ስለማይነኩት ዘወትር የሐር ወይም የጥጥ ቀሚሳቸውን እንደወታደር ባጭሩ ታጥቀው በላዩ ቀላል የሆነ ቀጭን ኩታ ደርበው ሲሰሩ ስለሚውሉ በዚህ ጊዜ የለበሱት ልብስም አጠር አድርገው የታጠቁትን የነጭ ሐር ቀሚስና እጅግ ነጭ የሆነ ቀጭን ኩታ ነበር። የልብሱ መጠን ረዘም ቢልም ሲታጠቁት አጠር አድርገው ስለታጠቁት ተንቧሾች ባቶቻቸው በከፊል ይታያሉ። ወይዘሮ ተዋበች አልፈው በጥጋቸው እንደ ተቀመጡ ደጃዝማች ካሳ ወደ ገብርዬ ቀና ብለው ተቀመጡ እንጂ አሉ በለዘበ ድምጽ። ሁለቱ ቀኛዝማቾችም በነበሩበት ተቀመጡ። ተዋበች አሉ ደጃች ካሳ። አቤት አሉ ወይዘሮ ተዋበች። ላንቺ ስል አሁን ለራስ አንድ መልእክት ልሰድላቸው ነው። እሺ እንደማይሉ የታወቀ ነው። ቢሆንም ምንም ብትወጂኝ በሰላም መንገድ ሳልሞክር ጦርነት ስገጥማቸው ሊከፋሽ ይችላል። ኋላ አንዷ ምስክር አንቺ ነሽና ልብ አርጊው። እኔ አሁን ዛሬ ደብዳቤ ጽፌ ልክላቸዋለሁ አሉ ደጃች ካሳ። ወይዘሮ ተዋበች አንገታቸውን ደፋ ከተቀመጡበት አበባ ምንጣፍ ላይ እኛን የሚያማምሩ አይኖቻቸውን ጣል አድርገው ሲሆን በሰላም እሺ ቢሉ ደስ ይለኛል፣ ካልሆነ እግዚአብሔር ያዘዘው ይሁን እንጂ እኔ ምን ማድረግ እችላለሁ አሉ በትካዜ። መቼም ነገሩን ሁሉ ታውቂዋለሽ። ከመጀመሪያው እስከ ዛሬ ድረስ እነሱ ይገፉኛል እንጂ እኔ አንድም ቀን ተመንገድ የወጣ ነገር አድርጌባቸው አላውቅም። አሁንም ደብዳቤ ልክላቸዋለሁ። አንቺም በጎን ሰው ልከሽ ብትለምኛቸው ተጸጸት አትደርሽም አሉ ደጃች ካሳ። እሺ አንተ ብላክባቸው፣ እኔም ሰው ልኬ ለምናቸዋለሁ አሉ ወይዘሮ ተዋበች። ሁሉም ጸጥ ብለው ለጥቂት ጊዜ ቆዩ። ደጃዝማች ካሳም እነቀኛዝማች እንግዳም ወደ ወይዘሮ ተዋበች ፊታቸውን መለስ አድርገው ሲያዋቸው የመጨነቅ ስሜት ስላዩባቸው ሁሉም በየልባቸው ርኅራኄ ተሰማቸው። እሺ ምሳ አዘጋጃለሁ አሉ ወይዘሮ ተዋበች ከተቀመጡበት እየተነሱ። እሺ ተዋበች ግድ የለም እስተምቻል ለምኜ አያቸዋለሁ አሉ ደጃች ካሳ። ወይዘሮ ተዋበች ከድንኳን ወጥተው በየቁጥቋጦው ስር ምጣዶችና ድስቶች ተጥለው ምግብ ወደሚሰራበት ቦታ ሄዱ። የፈረደባቸው አገልጋዮች በየቀኑ ዕቃ ተሸክመው እንደዞሩ በየቀኑ በየአዳዲስ ዛፍ በየአዳዲስ ቁጥቋጦ ስር ምግብ እንዳበሰሉ ይውላሉ። መቼ ይሆን ይህ ከርታታ ጌታቸው አርፎ እነሱም የሚያርፉት? አዲሱ ትግል አዲሱ ጉዞ ሲጀመር ምን እረፍት አለ? ከመከረኛው ከእረፍት የለሹ ከካሳ ጋር ውሎ እረፍት የት አለ? ካሳ ከርታታ፣ ተዋበች ከርታታ፣ እንግዳና ገብርዬ ከርታታ፣ ሁሉም የካሳ አሽከር ከርታታ። እንግዲህ እናመቴ እነ ትብለጥስ ሲንከራተቱ እንጂ ማን ሲያርፍ እንዳዩት ይረፉ? በማንስ ይቀናሉ? ዘወትር ጠመንጃ ጋሻ ጦር ተሸክሞ ጦር እንደተወረወረበት ጎራዴ እንደተሰነዘረበት ጥይት በጆሮ ጥላው እንዳፋጨበት በሚውለው ጌታቸው ወይስ ከነሱ ጋር ወጥ ስትሰራ እንጀራ ስትጋግር በምትውል እመቤታቸው? እንዲያው ነው ሁሉም መከረኛ ስለሆነ ሁሉም ጥናቱን ይስጣቸው። ወይዘሮ ተዋበች ከድንኳኑ ወጥተው ወደ ድስታቸው እንደተመለሱ አባታቸውና ባላቸው ወደፊት በቅርብ ቀን እንደሚያደርጉት የማያጠራጥረው ጦርነት በአይነ ህሊናቸው መጣባቸውና ያስጨንቃቸው ጀመር። እርግጥ ነው የባላቸው እየገነኑ መሄድ ደስ አሰኝቷቸዋል። አባታቸውና ባላቸው እንዲዋጉና ከሁለቱ አንዱን እንዲህ ባለ ሁኔታ እንዲያጡ ግን በፍጹም አይፈልጉም። አባታቸውን በጣም ነው የሚወዱ። ራሳሊ እንኳን ልጃቸው አንድ ቀን ያያቸው ሰው ከመሬት ተነስተ እንዲወዳቸው የሚያደርግ ተቀቦ ነበራቸው። ይህ ነገር እየቆየ ያስጨንቃቸው ስለጀመር ወይዘሮ ተዋበች ደብዳቤ ጽፈው ለአባታቸው ባንድ ፈረሰኛ ላኩ። በደብዳቤውም ውስጥ ጌታዬ አባቴ፣ ምንም እንኳ ተመደፈር ሞቶን እንደሚመርጡ ባውቅ ለኔ ብለው ነገሩን በሰላም እንዲጨርሱልኝ እንባዬን እያፈሰስኩ ተጫማው ስር ተደፍቼ እለምናለሁ። የኔ ጌታ፣ የኔ ደግ አባት ሆይ፣ ተቀድመው እንዲህ ባልሆነ እንግዲህ ወዲህ ምን አለበት ተቻችላችሁ ብትኖሩ። አባብዬ ባኮን እኔን ተጭንቀትና ተሐዘን ያድኑኝ። ራሳሊ ግን የወይዘሮ ተዋበችን ደብዳቤ እንዳነበቡ ብዙ የተጨነቁ አይመስልም። መልክተኛውን ቀና ብለው እያዩ እንደ ፈገግታም እየቃጣቸው፣ ሰማኸኝ ወዳጄ? ተዋቡ ምን አርግ ነው የምትለኝ? ምን አለ በማረክም በልጄ እጅ ነው የምታሰረው። ብዙ አታስቢ፣ እግዚአብሔር ላለው ይበል በልና ንገርልኝ አሉ። ቁም ነገር ይሁን ፌስ በማይታወቅ ሁኔታ ከዚያም የወይዘሮ ተዋበችን መልክተኛ ወዳቀረበው የልፍኝ አሽከር ዘወር ብለው፣ ንሳ አንተ በሚገባ ተስተናግዶ እንዲሄድ አርገው አሉ። ለደጃዝማች ካሳ መልእክት የሰጡት መልስ ደግሞ ሌላ ነበር። የደጃች ካሳን ደብዳቤ ካነበቡ በኋላ ወደ መልክተኛው ቀና ብለው እያዩ፣ አረ ለመሆኑ እንዴት ያለ ደፋር ነው! አያ የአባቶችን አልጋ ልቀቅ ይለኛል? የቋረኛ ኃይሉን ተፍየል ቆዳ የተሰራ አልጋ ማነካበት! ደብዳቤ ተሚልክብኝ ይልቅ ራሱ መጥቶ ልቀቅ አይለኝ ኑሯል? ናና አልጋህን ተቀበለኝ፣ አንተ ታልመጣ ማን ይረከበኛል ብለህ ንገርልኝ አሉ በፌዝ። ከዚያም መልክተኛው ተስተናግዶ እንዲመለስ አዘዙ። ንቀታቸውን ለመግለጽም ለሁለቱም ደብዳቤዎች መልስ ለመጻፍ አልፈለጉም። በዚህ ሁኔታ በሰላም እንዲፈጸም የታሰበው ነገር ሊሆን ስላልቻለ ደጃዝማች ካሳ ጦራቸውን አስከትተው ወደ ደብረ ታቦር ተጓዙ። ራሳሊም መላው ጦራቸውን ባይሆንም አብዛኛውን ጦራቸውን አጠራቅመው ሲጠባበቁ ቆዩ። ደጃች ካሳ ከዚያ ትንሽ ሰራዊታቸው ጋር ሆነው ደብረ ታቦር ሲደርሱ ያየ ሁሉ ወደምትቃጠልበት እሳት በራ እንደምትገባ የእሳት ራት እንጂ እንደ እውነተኛ ጎበዝ አልቆጠራቸውም ነበር። ራሳሊ ራሳቸው የደጃች ካሳን ጦር ሲያዩ፣ ምናልባት ምላሽ የጠራሁት መስሎት ተሚዜዎች ጋር መምጣቱ ይሆን በማለት አፊዘዋል። ነገር ግን ጉዳዩ ይህ አልሆነም። ደጃዝማች ካሳ ያለ አንዳች ማመንታት በድንገትና በፍጥነት ወደ ራሳሊ ጦር መሃል ገብተው ሰራዊቱን ከሁለት ሰነጠቁት። ከዚያም ግራ ቀኝ በሰነጠቁት ጦር መሃል ሆነው ከግራና ከቀኝ ሊከባቸው የሚሞክረውን ጦር በዚህም በዚያም እንደ ቀትር እሳት ሲገላምጡት ከሁለቱም በኩል ብዙ ሰው ሞተ።
ታጠቅ ብሎ ፈረስ ካሳ ብሎ ስም ማርባር ቢሸበራል ኢየሩሳሌም። እኔ መዩ ቱርክማይ የምሸሽ ነው። መቅደላ አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ነው።
ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደናም ሾ
ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ፣ ወንዱ አንቺን ወደደ ተኛ ከአንቺ ጋር። እኔ መዩ ቱርክ ባይ የምሸሽ አያችሁት ብያ ያንበሳውን ሞት፣ በሰው እጅ መሞትን ነውር አድርጎት፣ እርሳሱን እንደ ጠጅ ሞሱ ሲጠጣት። እኔ መዩ ቱርክ ባይ የምሸሽ